ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 26 2012 ዓመተ ምህረት ዝግጅታችን ጀመረ። ከኬንያ ወደ ኢትዮጵያ እየተመለሰ የሚገባው የበረሃ አንበጣ ችግሩን እያባሰው ነው።
ሁሉም አካባቢ ያለው ባለሙያ በአሁኑ ሰዓት ከፍተኛ ትኩረት እየሰጠው እየሰራ ያለው የበረሃ አንበጣ መከላከል ስራ ማስተባበር ስለሆነ ይህ መረጃ በየጊዜው ይደርሰናል። በዚሁ መሰረት ለአውሮፕላኖች መረጃ እየተሰጠ አውሮፕላኖች መከላከል እየተደረገ ነው ያለው።
በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር ናቸው የሰማችኋቸው። በአብይ ርዕስ ዘገባውን ይዘናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናመሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች ውስጥ የአማራ ክልል ጠቅላይ ፍርድ ቤት በነ አቶ በረከት ስምኦን የክስ መዝገብ የአቃቤ ሕግን አስተያየት ለመስማት መጋቢት አራት ቀጠሮ ይዟል። አጠር ያለ ዘገባ ይኖረናል። ደቡብ አፍሪቃ የመጀመሪያ የኮሮና ቫይረስ ተጠቂ ማግኘቷን ይፋ አድርጋለች። ሌሎችም አሉን።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ቮይቴክ ዞርኒያክ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንላለን።
የአማራ ክልል ጠቅላይ ፍርድ ቤት በነ አቶ በረከት ስምኦን የክስ መዝገብ የአቃቤ ሕግን አስተያየት ለመስማት ለመጋቢት አራት ቀጠሮ ይዟል። ጠቅላይ ፍርድ ቤቱ ዛሬ በዋለው ችሎት ነው የክሱን መዝገብ የተመለከተው። አስቴር ምስጋናው ዝርዝሩን ይዛለች።
ፍርድ ቤቱ በዛሬው ቀጠሮ በአንደኛ ተከሳሽ አቶ በረከት ስምኦንና በሁለተኛ ተከሳሽ አቶ ታደሰ ካሳ የሰነድ ማስረጃ ላይ የአቃቢ ሕግን አስተያየት ለመቀበልና ተጨማሪ ሰነድ እንዲያዝላቸው ለማድረግ እንዲሁም በመዝገቡ ሶስተኛ ተከሳሽ አቶ ዳንኤል ግዛው አሉኝ ያሉትን ተጨማሪ ማስረጃ እንዲያዝላቸው በጠየቁት ላይ ውሳኔ ለመስጠት ነው። በአንደኛና ሁለተኛ ተከሳሽ ላይ አቃቢ ሕግ አስተያየቱን በጽሁፍ አቅርቧል። ዳሽን ቢራ ፋብሪካና የኢንዱስትሪ ፓርኮችም እንዲያቀርቡ የተጠየቁትን የሰነድ ማስረጃ አቅርበዋል። ሶስተኛ ተከሳሽ ይያዝልኝ ያሉትን ማስረጃም ፍርድ ቤቱ ተቀብሏል። አቃቤ ሕግ ከዚህ በተጨማሪ የሰነድ ማስረጃዎች ላይ አስተያየት ለመስጠት ሌላ ቀጠሮ ይሰጠኝ ሲል ፍርድ ቤቱን ጠይቋል። የተከሳሽ ጠበቆች በበኩላቸው የተጠየቀው ጊዜ ተከሳሾችን የሚያንገላታ በመሆኑ ከመዝጊያ ንግግር ጋር በጋራ ይቅረብ ብለዋል። የሁለቱንም ወገን አስተያየት ያደመጠው ፍርድ ቤቱ የመዝጊያ ንግግር የሚቀርበው ክርክር ከተጠናቀቀ በኋላ መሆኑን ፍርድ ቤቱ ጠቅሶ ለመጋቢት 4 2012 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቢ ሕግ በዕለቱ አስተያየት መስጠት እንደሚችልም ገልጿል። ተከሳሾቹ በህመም ላይ በመሆናቸውና አፋጣኝ ውሳኔ ከማግኘት አንጻር አጭር ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤቱ ካለበት ተደራራቢ ስራና በተዘዋዋሪ ችሎት ምክንያት አጭር የሚባለውን ቀጠሮ መስጠቱን አስታውቋል። አቶ በረከት ስምኦንና አቶ ታደሰ ካሳ የጥረት ኮርፖሬትን በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ሲመሩ ስራን በማያመች ሁኔታ በመምራት የሙስና ወንጀል ፈጽመዋል በሚል ባለፈው ዓመት በቁጥጥር ስር መዋላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴር እናመሰግናለን ለዘገባዋ። ደቡብ አፍሪቃ ውስጥ የመጀመሪያ የኮሮና ቫይረስ ተጠቂ መገኘቱን የጤና ሚኒስትሩ ዛሬ አረጋገጡ። በቅርቡ ወደ ጣሊያን ተጉዞ የነበረ የ38 ዓመት ሰው ነው። ለብቻው ለይተን አስቀምጠነው ሕክምና እየተደረገለት ነው ብለዋል ሚኒስትሩ። የጤና ሚኒስትሩ ዝዌሊ ሚኬዚ ለሀገሪቱ ፓርላማ ባደረጉት ገለጻ የኳዙሉ ናታል ክፍለ ግዛት ነዋሪው በቅርቡ ከባለቤቱ ጋር ወደ ጣሊያን ሄዶ የተመለሰ ነው ነው ያሉት።
I was informed this morning, I've already briefed the president. This is a person who had traveled to Italy.
ሁኔታውን ዛሬ እንደተረዳሁ ፕሬዚደንቱንም አሳውቂያቸዋለሁ። አስር ሆነው ጣሊያን ደርሰው የተመለሱ ሰዎች ናቸው እና ታማሚው ሐኪም ዘንድ ሄደ። በትብብር እያደረግን ባለው ጥረት ሐኪሙም መውሰድ የሚያስፈልገውን እርምጃ ያውቃል። ሰውየው ትኩሳት፣ ራስ ምታትና የህመም ስሜት የጉሮሮ ህመም ነበረው፣ ነገር ግን ሳል አልነበረውም። ሐኪም ቤቱ ናሙና ወሰደ፣ ወደ ላብራቶሪ ላከ። ያኔ ነው ቫይረሱ የተገኘው።
በሌላ ዜና የቻይና ፕሬዚደንት ሺ ጂንፒንግ በሚቀጥለው ሚያዝያ ወር ጃፓንን ለመጎብኘት የነበራቸውን እቅድ ወደ ሌላ ጊዜ አስተላልፈዋል። ሁለቱም ሀገሮች የኮሮና ቫይረስ ወረርሽኝን ለመቆጣጠር ትግል ላይ ባሉበት በአሁኑ ወቅት ከሁለቱም በኩል ዛሬ የተሰጠው መግለጫ የቻይናው መሪ ጉብኝት ለሌላ ለተሻለ አመቺ ጊዜ እንዲሆን ትተነዋል ነው ያሉት። ከ75 በሚበልጡ ሀገሮች የተዛመተው የኮሮና ወረርሽኝ የተጋለጠው ሰው ብዛት በአሁኑ ጊዜ 95,000 እንደደረሰ ተገልጿል። ወረርሽኙ የተቀሰቀሰው ከቻይና ሲሆን የአዲስ የቫይረሱ ተጠቂዎች ቁጥሯ የቀነሰላት ይሁን እንጂ ከ3,000 በላይ ቻይናውያን በበሽታው የተነሳ ለህልፈት መዳረጋቸው ይታወቃል። የቫይረሱን ስርጭት ለመቆጣጠር ከተሞቿን በብዛት በመዝጋቷም የተነሳ ምጣኔ ሀብቷ በከፍተኛ ሁኔታ ተመቷል። ይህ በዚህ እንዳለ ወደ ሌሎች የዓለም አካባቢዎች እየተዛመተ ባለበት በአሁኑ ወቅት ወረርሽኙ ማለት ነው፣ መንግስታት የየራሳቸውን ትምህርት ቤቶች መዝጋት፣ ግዙፍ ስብሰባዎችን መሰረዝና የሌላ ሀገር ጎብኚ አለማስገባት የመሳሰሉ የየራሳቸውን እርምጃዎች በጥድፊያ መውሰድ ይዘዋል። ጣሊያን እንደ አውሮፓውያን አቆጣጠር እስከዚህ መጋቢት 15 ድረስ ትምህርት ቤቶችንና ዩኒቨርሲቲዎችን ዘግታለች። ለቀጣዩ ወር የተሰናዱ ስፖርታዊ ዝግጅቶችንም ከልክላለች። ለአመታዊ ሀጂ ኡምራ የመካ ጉዞ የውጭ ሀገር ሰው እንዳይገባ የከለከለችው ሳውዲ አረቢያ የራሷም ዜጎች ከሀጂ ጋር የተያያዙ ስነ ስርዓቶች እንዲቆጠቡ የሚከለክል አዲስ መመሪያ ጨምራበታለች። ጎረቤቷ የተባበሩት የአረብ ኤሚሬቶችም ዜጎቿና በዚያ የሚኖሩ ሌሎች በዚህ በወረርሽኙ ወቅት ወደ ሌላ ሀገር እንዳይጓዙ ከልክላለች። በዩናይትድ ስቴትስ ደግሞ የወረርሽኙ ትኩረት በምዕራባዊ ክፍለ ግዛቶቹ በዋሽንግተንና በካሊፎርኒያ ላይ ነው ያነጣጠረው። ፕሪንሰስ ክሩዝ የሚባለው የጉብኝት የመርከብ ጉዞ ኩባንያ ካሊፎርኒያ ጠረፍ ላይ የቆመው መርከቡ ላይ ለቀሩት ወደ 100 የሚሆኑ ሰራተኞችና ተሳፋሪዎች ቫይረሱ አግኝቷቸው እንደሆነ መመርመር እንዲችሉ የመመርመሪያ መሳሪያ ጥቅሎችን የዩናይትድ ስቴትስ የጠረፍ ጥበቃ ኃይል ዛሬ በሄሊኮፕተር ከአየር ያቀብለናል ብሏል። የምርመራዎቹ ውጤት እስከሚታወቅ አንድም ሰው ከመርከቧ ወርዶ መሄድ አይችልም። ይህ የተደረገው ለቫይረሱ የተጋለጡ ሁለት ሰዎች ባለፈው የካቲት በመርከቧ ተሳፍረው ከነበሩና በኋላ መጋለጣቸው የታወቀ ሁለት ሰዎች ጋር ንክኪ እንደነበራቸው የጤና ባለስልጣናት ከደረሱበት በኋላ ነው። ዩናይትድ ስቴትስ ውስጥ እስካሁን በበሽታው 11 ሰው ሞቷል። የካሊፎርኒያ አገረ ገዢ ጋቪን ኒውሰም አስቸኳይ ጊዜ አውጀዋል። ይህ በዚህ እንዳለ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም ትናንት ረቡዕ በሰጡት ቃል በአንዳንድ ሀገሮች ወረርሽኙን ለመታገል ጥቅስ የሚታየው የፖለቲካ ኃላፊዎች ፈቃደኝነት ወይም ቁርጠኝነት ከተደቀነው አደጋ ደረጃ አንጻር ያሳስበኛል ብለዋል። ሀገሮች ህዝቦቻቸውን ማስተማር አለባቸው። እያንዳንዱን ለቫይረሱ የተጋለጠ ህመምተኛ ለማግኘት ለይቶ አቆይቶ ለማከም፣ ያ ሰው ከማን እንደተገናኘ ለመከታተል ደግሞ የቅኝትና የክትትል ስራዎችን ማስፋፋት አለባቸው ብለዋል ዶክተር ቴዎድሮስ። ወረርሽኙም በሁሉም መንግስታዊ ዘርፎችና በሁሉም የህብረተሰብ ክፍሎች መዋጋት ያስፈልጋል ሲሉም መክረዋል። በሌላ ዜና የዩናይትድ ስቴትስ የመወሰኛ ምክር ቤት ኮሮና ቫይረስን ለመዋጋት 8.3 ቢሊዮን ዶላር ወጪ ለመመደብ የቀረበ ህግ ዛሬ ያጸድቃል ተብሎ እየተጠበቀ ነው። ትናንት የህግ መምሪያው ምክር ቤት ህጉን አሳልፏል። ፕሬዚደንት ዶናልድ ትራምፕም ይፈርሙታል ተብሎ ይጠበቃል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም አቀፍ ወንጀል ፍርድ ቤት ICC የአሜሪካ የጦር ኃይሎችና በአፍጋኒስታኑ ግጭት የተሳተፉ ሌሎችም አካላት ፈጽመዋል የተባለውን የጦር ወንጀል ምርመራ እንዲካሄድ በመፍቀዱ ዩናይትድ ስቴትስ አጥብቃ ነቅፋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዋሽንግተን ውስጥ ለጋዜጠኞች በሰጡት ቃል ተጠያቂነት የሌለው የፖለቲካ ተቋም ህጋዊ አካል መስሎ መንቀሳቀሱ በጣም የሚገርም ነው ማለታቸው ተጠቅሷል። ፍርድ ቤቱ አጥብቀው በሚነፍኩት ወገኖች ያስወገዘውን እያንዳንዱን አድራጎት ዛሬ በተግባር አረጋግጦታል ሲሉም ፖምፒዮ ጨምረው አክለዋል። አፍጋኒስታን ውስጥ ደርሰዋል ስለተባሉት በሰብዕና ላይ የሚፈጸሙ ወንጀሎች ምርመራ የመክፈት ጉዳይ ባለፈው አውሮፓውያን 2019 ውድቅ ያደረገውን ውሳኔ ቀልብሶ ምርመራው እንዲከፈት ፍርድ ቤቱ ዛሬ ነው ውሳኔ ሰጠው። በዚህም መሰረት የፍርድ ቤቱ አቃቤ ሕግ ፋቱ ቤንሱዳ በዩናይትድ ስቴትስ የጦር ኃይሎችና በሲአይኤ አባላት በታሊባን ሽምቅ ተዋጊ ቡድን በአፍጋኒስታን መንግስት የጸጥታ ኃይሎችና በሌሎችም በዚያች ሀገር የሚንቀሳቀሱ ታጣቂ ቡድኖች ላይ ምርመራ መክፈት ይችላሉ። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ዜና፣ በዚህ ሳምንት በ14 የአሜሪካ ክፍለ ግዛቶች ለዲሞክራቲክ ፓርቲው እጩ ለመምረጥ በተደረጉ የድምፅ አሰጣጦች በራሳቸው ክፍለ ግዛትም ጭምር ሽንፈት ያጋጠማቸው የማሳቹሴትሷ ሴኔተር ኤሊዛቤት ዋረን ከውድድሩ ወጥተዋል። የቀድሞዋ የሃርቫርድ ዩኒቨርሲቲ የሕግ ፕሮፌሰር ከሁለቱ የፓርቲው ግንባር ቀደም ተፎካካሪዎች ከቀድሞ ምክትል ፕሬዝደንት ጆ ባይደንና በብዛት የፖለቲካ አጋራቸው ከነበሩት ከቨርሞንቱ ሴኔተር በርኒ ሳንደርስ ለማንኛቸው ድጋፋቸውን እንደሚሰጡ ለጊዜው ግልጽ አይደለም። ዋረን ትናንትና ሁለቱንም ለየብቻ አነጋግረዋል። በመጨረሻም እድሜያቸውን ሙሉ በዲፕሎማትነት የሰሩትና ከአውሮፓውያን 1980 እና 90ዎቹ የተባበሩት መንግስታት ድርጅት ዋና ጸሐፊነታቸው ዘመን በርካታ የሰላም ስምምነቶችን የሸመገሉት የፔሩ ሰው ሃቪየር ፔሬዝ ደ ኩያር አርፈዋል። በትውልድ አገራቸው ፔሩ በ100 ዓመታቸው ትናንት ማረፋቸውን የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 26 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የፓርቲዎች ተወካዮች ለዝግጅት ወደ ተለያዩ ከተሞች ሲሄዱ በሌላ ፓርቲ ደጋፊዎችና በመንግሥት የጸጥታ አካላት ትንኮሳ የደረሰባቸው መሆኑን በመግለጽ እየከሰሱ ናቸው። ክስና መልሶችን እየተከታተልንና እያቀረብን ነው።
ጽሕፈት ቤታችን እየዘጉ ነው ያለው። አባሎቻችን እየደበደቡ እያሰሩ ነው ያለው። ስለዚህ በዚህ ሁኔታ ላይ የሚቻለንን ያህል እያደረግን ነው ያለው።
በትግራይ ጽሕፈት ቤትም የለውም። በትግራይም የሚንቀሳቀስ ፓርቲ አይደለም። በወሬ የምንሰማው አዲስ አበባና ጎንደር ነው ይሰራል። ስለዚህ በምን ሞራልና ውቀት ላይ ተመስርቶ ነው ትግራይን የሚመለከት ፖለቲካ ምህዳሩን ሊናገር የሚችለው?
ከዝግጅቱ የተቀነጨቡ ድምጾችን ነው የሰማችሁት። በዚህ ምሽት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከኬንያ ወደ ኢትዮጵያ እየተመለሰ የሚገኘው የበረሃ አንበጣ መንጋ በሀገሪቱ የግብርና ሥራዎች፣ በባለሙያዎች ጊዜና በገንዘብ ላይ የከበደ ተጽዕኖ እያስከተለ እንደሆነ ተገልጿል። መለስካቸው አማሃ ዝርዝሩን ይዟል።
ከደቡብ የኢትዮጵያ ክፍል በሥራ ላይ እንዳሉ ቪኦኤ በስልክ ያነጋገራቸው በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላቶ እንዳሉት የበረሃ አንበጣው ከህዳር ወር ጀምሮ በኬንያ ወደ ደቡብ ኢትዮጵያ የተለያዩ ክፍሎች እየገባ ይገኛል። ያ መንጋ አሁንም ቢሆን ተጠናክሮ እየገባ እንደሆነም አቶ ዘብዲዮስ ይናገራሉ። ከፍተኛ በሆነ ክምችት አንበጣው የሚገባባቸው በሮች የትኞቹ ናቸው የሚል ጥያቄ ቪኦኤ አቅርቦላቸው ነበረ።
የመግቢያ በሮችን ለይተናል። የመግቢያ በሮች አንደኛ በደቡብ ኦሮሚያ ቦረና ዞን በዲሎ እና ተልተሌ ወረዳዎች በኩል ነው በአብዛኛው። በሌላ በኩል ደግሞ በደቡብ ህዝቦች በደቡብ ኦሞ ዞን በተለይ በና ጸማይ ሲደርስ ነው ብዙን ጊዜ የሚታወቀው። ነገር ግን የሚጠበቀው ምንድን ነው? አዋሳኝ የሆኑ ወረዳዎች አሉ ከኬንያ ጋር፣ ዳሰነች፣ ኛንጋቶ፣ ሀመር በእነዚህ ወረዳዎች በኩል እና አንዳንዴ በኦሮሚያ በኩል በተልከሌ አቋርጦ የሚገባበት ሁኔታ አለ። ግን ያው የደቡብ ህዝቦች የደቡብ ኦሞ ዞን እና የደቡብ ኦሮሚያ ቦረና ዞን መግቢያ በሮች ናቸው።
አሁን ታዲያ ለመከላከል ምን እያደረጋችሁ ነው ወይም ምን እየተደረገ ነው?
በሁለቱ መንገድ ነው መከላከል እየተካሄደ ያለው። አንደኛው ከውጭ ቀጥታ እየገባ ያለው መንጋ ወደ ሀገር ከገባ በኋላ ኢትዮጵያ ድንበር ላይ አርፎ ብዙ ሳይበታተን በአውሮፕላን መከላከል፣ አስፈላጊ የሆነ የአውሮፕላን ቁጥር ተጨምሮ በቅርበት በአውሮፕላን መከላከል እየተደረገ ነው ያለው። ከመንጋ ባሻገር አልፎ አልፎ አንዳንድ ቦታ ላይ እንቁላል መጣል የጀመሩ አሉ። በተለይ በደቡብ ህዝቦች ደቡብ ኦሞ ዞን ወረዳዎች እና በኦሮሚያ ተልተሌ በተለይ ቦረና ዞን አልፎ አልፎ እንቁላል የተጣለባቸው ቦታ እና እንደዚሁ መፈልፈል የጀመሩ ስላሉ እዛ አካባቢ መከላከል እንደዚሁ በሰው ኃይል እነዚህ አዳቢ ኩብኩባ ወይም ሆፐርስ ብለን የምንጠራቸውን እና እንደዚሁም በቀጥታ ከውጭ አልፎ የሚመጣውን መንጋ በአውሮፕላን መከላከል እየተደረገ ነው ያለው።
አውሮፕላን ተጨማሪ ቁጥር አገኘን ያሉኝ አሁን?
አዎ፣ ተጨማሪ አውሮፕላን የዓለም ምግብና እርሻ ድርጅት ፋኦ እንደዚሁ ተጨማሪ አውሮፕላን ተከራይተውልናል። በተለይ ነገ ይገባል አንድ ተጨማሪ አውሮፕላን። ከዛ ባሻገር ቀደም ሲል የነበሩ አውሮፕላኖችን አገሪቱ ውስጥ የመንጋ ምልልስ ባለባቸው አካባቢዎች ላይ በሚደርሰን መረጃ መሰረት ሁሉም አካባቢ ያለው ባለሙያ በአሁኑ ሰዓት ከፍተኛ ትኩረት የተሰጠው እየሰራ ያለው የበረሃ አንበጣ መከላከል ስራ ማስተባበር ስለሆነ ይህ መረጃ በየጊዜው ይደርሰናል። በዚሁ መሰረት ለአውሮፕላኖች መረጃ እየተሰጠ አውሮፕላኖች መከላከል እየተደረገ ነው ያለው።
እንደው እስካሁን ድረስ ያለውን ወይንም ይሄ የበረሃ አንበጣ ያደረሰውን አደጋና ችግር እንደ ጠቅላላ አድርገው ይነግሩኛል?
በረሃ አንበጣ በአሁን ሰዓት ጉልህ ነው ብለን የምንለው ችግር አንደኛ ከሁሉ በላይ ከፍተኛ በጀት የጠየቀ መሆኑ፣ በተለይ የመከላከል ወጪው፣ የጸረ ተባይ ግዢ፣ የአውሮፕላን ክራይ፣ የአውሮፕላን ነዳጅ፣ ተሽከርካሪ፣ የመስክ ተሽከርካሪ ነዳጅ፣ የባለሙያ ስምሪት፣ እነዚህ ወጪዎች በተለይ አንበጣ ሊያደርስ ይችላል ተብሎ ከሚታሰበው ጉዳት ጻርም ስታይ ምን ተጨማሪ ወጪዎች ተደርጎ የተወሰዱ ናቸው። በሌላ በኩል ጊዜ በተለይ በአሁን ሰዓት የምናየው ምንድነው የበረሃ አንበጣ አፍሪካ ቀንድ ወይም የምስራቅ አፍሪካ ከታንዛኒያ ጀምሮ በተለይ ከደቡብ ሱዳን እስከ ሶማሊያ፣ ከታንዛኒያ እስከ ላይኛው የአፍሪካ ጫፍ ድረስ እንደዚሁም ደግሞ መካከለኛውን ምስራቅና ሩቅ ምስራቅ አጠቃላይ ፈታኝ ስለሆነ ለእኛም በኢትዮጵያ ካለፈው ሰኔ ጀምሮ እስካሁን ድረስ በተለይ ባለሙያዎች ክስተቱ ያለባቸው አካባቢዎች ላይ ያለው ህብረተሰብ፣ አመራሩ፣ ሁሉም ጊዜውን በሙሉ የሰዋበት ሁኔታ ነው ያለው። ስለዚህ መላቀቅ ያልተቻለበት ሁኔታ ነው ያለው በአብዛኛው ስታይ። ምክንያቱም በዓለም ላይ ያለው የአየር ንብረት ለውጥ ለአንበጣ መራባት ምቹ ሁኔታ የፈጠረ ስለሆነ ከአንድ ቦታ ወደ ሌላ ቦታ እንደ ልብ ተዘዋውሮ ለመመገብ አረንጓዴ እጽዋት የሚገኝበት የዝናብ ሁኔታ ምቹ የሆነበት ሁኔታ ስላለ ከኬንያ ወደ ኢትዮጵያ፣ ከኢትዮጵያ ወደ ኬንያ፣ ከኬንያ ወደ ሱዳን፣ ከደቡብ ሱዳን ወደ ኡጋንዳ፣ ከኡጋንዳ ወደ ኬንያ፣ ከዛ ወደ ታንዛኒያ፣ እንደገና ከሶማሊያ ወደ ኢትዮጵያ፣ ከኢትዮጵያ ወደ ሶማሊያ እንዲህ እንደ ልብ ለመመላለስ ምቹ ሁኔታ የፈጠረለት ስለሆነ ዓመቱን ሙሉ ያለንበት ስለሆነ አሁን ጊዜያችንን፣ ሀሳባችንን ሁሉ በተለይ ለሌላ ስራ ልናውል የምንችለውን ሁሉ እየተሻማብን ያለ አስቸጋሪ ጠባይ ስለሆነ ወቅቱንም ያው የስራ ሁኔታንም ስናይ ከፍተኛ ጫና በህብረተሰቡም በኛ
እስቲ በአገሪቱ በኢትዮጵያ ላይ በተለይ በተክሎችና በአዝርት በአጠቃላይ በእጽዋት ላይ ያደረሰው ጉዳት እስከዛሬ ድረስ የመረመራችሁ፣ የመዘናችሁት፣ የገመገማችሁት ምን ይመስላል?
እንግዲህ አሁን የታችኛው በተለይ በሶስቱ ክልሎች ገና መከላከል ላይ ስለሆን ውጤቱም ገና ተገምግሞ አላለቀም። በዚህ በሶማሊያ ኦሮሚያና ደቡብ ህዝቦች ደቡባዊና ደቡብ ምስራቅ አካባቢ፣ ነገር ግን ቀደም ሲል ከሰኔ እስከ ጥቅምቱ በሰራንባቸው አካባቢዎች ላይ ተገምግሟል። ያ የተገመገመው ምንድን ነው? በአብዛኛው የበረሃ አንበጣ ወደ ኢትዮጵያ ከየመንና ሶማሌላንድ እንደገባ መከላከል መካሄዱ አንደኛ ጥሩ ውጤት መከላከሉ የሰጠ ስለነበረ ጉዳቱ እጅግ በጣም እንደ ከአንበጣ ባህሪ አኳያ ሲታይ እጅግ በጣም ከፍተኛ ነው የሚባል አልነበረም። በሁለተኛ ደረጃ በተለይ እድገታቸውን ጨርሶ የበረሩም ቢሆን የተወሰነ ማሽላ አካባቢ ላይ መጠነኛ ጉዳት የደረሰበት ሁኔታ ነው ያለው። በሌላ በኩል ደግሞ እንደዚሁ ቀደም ሲል በነበረው ባለፈው መኸር ወቅት ላይ ማሽላ ላይ አልፎ አልፎ አንዳንድ አርሶ አደሮች ሳይደርስ ያጨዱበት ሁኔታም ነበረ። እነዚህ ሲታይ መጠነኛ ጉዳት አለ ተብሎ ሊጠቀስ የሚችል ነው። በተለይ እንደ ሀገር ሲታይ ፐርሰንቱ በጣም ዝቅተኛ ነው፣ ግን አልፎ አልፎ የተጎዱ አርሶ አደሮች መኖራቸውን ያው ባለፈው ሳምንት አጠቃላይ የባለድርሻ አካላት አንድ ላይ ሆነው ያጠኑት ጥናት ያሳያል። ያ የጥናት ውጤት ያው በጋራ ተጠቃሎ ሪፖርት የሚደረግ ነው የሚሆነው።
አሁን እንደነገሩኝ ከተፈጠረው አዲስ የአየር ንብረት ለውጥ አኳያ ችግር እየፈጠረ ያለው የወራ አንበጣ በእናንተ በኩል አሁን እንደው በአጭር ጊዜ ውስጥ ለመከላከል፣ ምክንያቱም ረዥም ጊዜ የሚቆይ ነው የሚሉኝ፣ ግን ከአጭር ጊዜ አኳያ ምን የተወሰነ ስትራቴጂ ነድፋችኋል ለመከላከል?
ከአጭር ጊዜ አኳያ ምንድን ያየ ነው? አሁን በተለይ ከውጭ እየገቡ ያሉት እድገታቸውን የጨረሱና እንቁላል መጣያ ቦታ እየፈለጉ ያሉ መንጋዎች ስለሆኑ እነዚህን መንጋዎች ወደ ሀገር ውስጥ እንደገቡ ወዲያውኑ ሳይበታተኑና እንቁላል ሳይጥሉ መከላከል፣ ለዚህ የሚሆን የመርጫ መሳሪያ፣ ጸረ ተባይ፣ ተጨማሪ አውሮፕላን፣ የአውሮፕላን ነዳጅ፣ እነዚህም በተለይ ወደ ችግሩ አካባቢ ማቅረብ እና ይህን የሚያስተባብሩ ባለሙያዎችን ወደዛ አካባቢ መመደብ፣ ባለሙያዎች ስልጠና አሁን እንደ ስትራቴጂ የወሰድነው ህብረተሰቡን እንዳለ ህብረተሰቡ በተለይ አንበጣ በሚፈለፈልባቸው አካባቢዎች ስራውን በባለቤትነት ይዞ መምራት እንዲችል ባለሙያዎችን በተለይ አሁን አጠቃላይ በአራት ዙር ከፍለን በዚህ በደቡብ ህዝቦች ደቡብ ኦሞ ዞን ኮንሶ፣ ደራሼ፣ አሌ፣ ቡርጂ እንደዚሁም ደግሞ በጋሞ ጎፋ በላይ በኩል ያሉትን ወላይታ፣ ጉራጌ፣ ሀዲያ እስከ ላይ እስከ ስልጤ ድረስ በዛ በኩልም ያሉትን በስዳማም በኩል ያሉትን እንደዚሁ በኦሮሚያም ምስራቅ ኦሮሚያ በተለይ ወደ ምስራቅ ሸዋ፣ አርሲ፣ ምዕራብ አርሲ እንደዚሁም ጉጂ፣ ቦረና፣ ባሌ እነዚህ አካባቢዎች ላይ ባለሙያዎችን የማሰልጠንና ባለሙያዎች ህብረተሰቡን በቡድን እየከፈሉ ግንዛቤ እያስጨበጡ ወደ ስራ የሚያስገቡበትን ሁኔታ ማደራጀት ስራ ነው እየሰራን ያለ ነው።
በጣም አመሰግናለሁ።
እኔም አመሰግናለሁ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። የሲዳማ ክልል ምስረታ እንዲፋጠን አዲስ የተመሠረተው የሲዳማ አንድነት ፓርቲ ለክልልና ለፌዴራል መንግሥት ጥሪ አሰምቷል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
የሲዳማ አንድነት ፓርቲ መስራች ኮሚቴ ሰብሳቢ አቶ ለማ ሆያቶ የክልል ምስረታው በአጭር ጊዜ ውስጥ ፍጻሜ እንዲያገኝ የደቡብ ክልልና የፌዴራል መንግስታት ብሏል።
በትግል ወቅት ብዙ ሰዎች ተሰውተውብናል። የቅርብ ጊዜ ትግል አይደለም፣ የረዥም ጊዜ የትግል ታሪክ ያለው ህዝብ ነው። ሬፍሬንደሙ ስጦታም አይደለም፣ የህዝብ መብት ነው። መንግስት ወዶና ፈቅዶ ይህን እንድናካሄድ አድርገዋል። በአብላጫ ድምፅ የሲዳማ ህዝብ ክልል ሆናለሁ ብሎ ወስኗል። አሁን ምናልባት ሌላ ችግር ካለ የሚፈታበት መንገድ መኖር አለበት። እኛ ጥሪ እናደርጋለን መንግስት እና የደቡብ ክልል መንግስት፣ ሌሎች ሲዳማንም እያስተዳደሩ ያሉት አካላት በዚህ ጉዳይ ላይ ምንም አይነት ድርድር የሚያስፈልገው ጉዳይ አይደለም።
አቶ ለማ ፓርቲያቸው ዛሬ ካካሄደው ጠቅላላ ጉባኤ መልስ ለጋዜጠኞች በሰጡት መግለጫ 15 ስራ አስፈጻሚዎችና 91 ማዕከላዊ ኮሚቴ አባላት የመረጠ ሲሆን በመተዳደሪያ ደንብ፣ በፕሮግራሞችና በሌሎች ውስጣዊ ጉዳዮች ላይ ከፓርቲው አባላት ጋር ምክክር አድርገዋል ብሏል። አቶ ለማ የሲዳማ አንድነት ፓርቲ ወይም ሲአፓ እንዲመሰረት ምክንያት የሆነው ሰላማዊና ዲሞክራሲያዊ አስተዳደር እንዲሰፍን እንዲሁም ፍትሐዊና እኩልነት እንዲረጋገጥ መታገል መሆኑን ተናግሯል።
ሀብት አያያዝ ብክነት አለ። ይህ ፍትሐዊ እንዲሆን በዘመድ አዝማድ የመሸዋሸዋም ሁኔታዎች አሉ። በቤተሰብ በዘመድ በአዝማድ ሌሎችም ነገሮች አሉ። እነዚህ ፍትሐዊ በሆነ በተለይ አድሏዊ አሰራሮች ይስተካከሉ ፓርቲያችን ይታገላል። ሀብት ደግሞ በፍትሐዊነት ለሁሉም እኩል በሆነ መንገድ እንዲከበር እንታገላለን። በሌላ በኩል ደግሞ ሰላማዊ ዴሞክራሲያዊ ከሆኑ ኃይሎች ጋርም ተወያይተን ለወደፊት ፕሮግራሞቻችን በሚፈቅዱት መሰረት መስማማት በሚገባን ነጥቦች ላይ እየተስማመን ልዩነቶቻችንን ደግሞ በውይይት እየፈተን እንታገላለን።
ከብሔራዊ ምርጫ ቦርድ ግዛው ፍቃድ እንደተሰጠው የገለጡት አቶ ለማ አሟሉ የተባለውን መስፈርቶችን ካሟላን በ2012 ብሔራዊ ምርጫ እንወዳደራለን ብሏል። ከዚህ በተጨማሪ ከቦርዱ ሙሉ ውቅና ከተሰጠን ለህዝብ ጥቅም ከመሰሩ ከሌሎች ፓርቲዎች ጋር የመስራት እቅድ እንዳላቸውም ተናግሯል። ኢትዮጵያ ብሔራዊ ምርጫ ለማካሄድ በተቃረበችበትና ቀደም ሲል የተመሰረቱና ነባር ፓርቲዎች የዝግጅት ጊዜ አንሶናል በሚሉበት ባሁን ወቅትም አሁንም አዳዲስ ፓርቲዎች የተመሰረቱ ናቸው። የሱዳማ ብሔርን መሰረት ያደረጉ ከጥቂት ወራት በፊት የተመሰረተው የጀትማ ፌደራላዊ ፓርቲና ዛሬ መመስረቱን የገለጠው የሱዳማ አንድነት ፓርቲም ማሳያ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኦሮሞ ነጻነት ግንባር የቀድሞ የጦር አዛዥ አቶ አብዲ ረጋሳ ቡራዩ በቁጥጥር ስር ሆነው ቤተሰቦቻቸው ለመጀመሪያ ጊዜ እንደጎበኟቸው ተገልጿል። በአይን ብናያቸውም ቀርበን እንድናወራ ግን አልተፈቀደልንም ብለዋል ቤተሰቦቹ። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት በበኩሉ አቶ አብዲ በቤተሰብ የመጎብኘት መብታቸው አይገደብም ብሏል። ሙክታር ጀማል ተጨማሪ አለው።
የኦሮሞ ነጻነት ግንባር ጦር የቀድሞ አዛዥ አቶ አብዲ ረጋሳ እጃቸው ከተያዘ ጊዜ ጀምሮ ከስድስት ቀናት በኋላ በዘመድና በቅርብ ወዳጆቻቸው እንዲጎበኙ ሲደረግ ይህ የመጀመሪያው ነው። አምኒስቲ ኢንተርናሽናል ፖሊስ አቶ አብዲን ያሉበት እንዲታወቅ ያለማድረጉን በመቃወም ሪፖርት ማውጣቱ ይታወሳል። የአቶ አብዲ ረጋሳ ወንድም ገመቹ ረጋሳ ዛሬ ለቪኦኤ እንደገለጹት ከረጅም ውጣ ውረድ በኋላ ዛሬ ወንድማቸውን ማየት መቻላቸውን ተናግረዋል።
ዛሬ ያገኘ ነው ቡራዩ ፖሊስ ጣቢያ ነው። ትልቁ ከቡላዩ ከተማ አስተዳደር አጠገብ ያለው እዛ ነው ያገኘ ነው። እሱም ከሰላሳ ሜትር በላይ ወደ እሱ መቅረብ አይቻል ነው።
በአይን ካያችሁት በኋላ ለመነጋገር እድሉን አግኝታችኋል? ምን እንደሚፈልግ ወይ ደግሞ የምታደርጉለትን ነገር ያማከራችሁ ነገር ለማውራት እድሉን አግኝታችኋል?
ለማውራት እንግዲህ ሰላሳ ሜትር ርቄን ነው የቆም ነው ከሱ መካከላችን ሰላሳ ሜትር ነው ርቀት ያለው ነው የቆም ነው። ምንም ልናደርግ ነው አልቻል ነው። ጠበቃም ወደ እሱ ቀርቦ ምንም ሊጠይቅ አልቻለም።
አቶ አብዲ ረጋሳ ቡራዩ ፍርድ ቤት በፖሊስ ከተያዙ በኋላ ከወሬ የዘለለ የቀረበላቸው ክስ እንዳለ ተጨባጭ ክስ አላየንም ይላሉ ቤተሰቦቹና የኦሮሞ ነጻነት ግንባር የኦነግ ቃል አቀባይ አቶ ቶሌራ አደባ ከአቶ አብዲ ረጋሳ ጋር መገናኘት ስላልቻሉ ህጋዊ ሂደቱን ለመከታተል መቸገራቸውን ይገልጻሉ።
ከአቶ አብዲ ጋር ድርጅታችንም ሆነ ጠበቃ እስካሁን ድረስ አላገኙትም፣ አልተገናኙም።
የኦሮሚያ ክልል መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ባልቻ በበኩላቸው አቶ አብዲ ረጋሳን በቤተሰብና ድርጅታቸው የመጎብኘት መብት በተመለከተ መልስ ሰጥተዋል።
መጀመሪያ ቀን ያለበት አይታወቅም ነው የተባለው። ያለበት ይታወቃል። የኦሮሚያ ፖሊስ ነው በቁጥጥር ስር ያዋለው። በኦሮሚያ ፖሊስ ኮሚሽን በቡራዩ ማግኘት ትችላላችሁ፣ ወይም በኦሮሚያ ፖሊስ ኮሚሽን ጠይቃችሁ ማግኘት ትችላላችሁ። የግለሰብ ለፍርድ ቤትም ቀርቦ ጊዜ ቀጠሮ ተጠየቀ ስለሆነ ቢደበቅበት ምክንያት አይኖርም የሚል ማብራሪያ ሰጥተን ነበር። ዛሬም ቤተሰቡ የማየት እድል እንዳገኘና የት እንዳለ የማወቅ የተቻለበት ሁኔታ ነው ያለው። ከዚህ በዘለለ ግን የማጣራት ሂደቱ ምን ላይ ያለው የተገኙት ውጤቶችስ ምንድን ናቸው የሚለው ሞሮፍ ያዊ ስለሆኑ ይህንን ሙያን በተመለከተ ፖሊስ ማብራሪያ ሊሰጥ የሚችልበት ሁኔታ ነው ያለው። ያለኝ መረጃ
አቶ ጌታቸው ዛሬ ወንድማቸው ሄደው እንዳገኛቸው ገልጸው ነገር ግን ቀርቤ እንዳወራቸውና ምን እንደሚፈልጉም እንድጠይቃቸው አልተፈቀደልኝም፣ በሰላሳ ሜትር ርቀት ነው የተገደብኩት የሚል አንስተው ነበር። በሀገሪቱ ህገ መንግስት የእስረኛ መብት ደግሞ ጠው አንድ እስረኛ በቤተሰቡ እንደዚያውም ደግሞ በጠበቃውና በእምነት አባቱ የመጎብኘት መብት አለው፣ አብሮ የመወያየትና ችግሮቹንም የመግለጽ መብት አለው ይላል። ይህ መብታቸው በምን ጉዳይ ነው ሊገደብ የቻለው እና የቡራዩ ፖሊስ ለወላጆቻቸው አልፈቅድ ያሉበት ምክንያት ምን ነበር?
ይሄ መብት ተገድቧል የሚል ድምዳሜ የለኝም። በዚህ ደረጃ መብቱ የሚገደብበትን ላይኖር ይችላል። በቤተሰብ መጎብኘት፣ በሃይማኖት አባታቸው እና በአቡካቷቸው መጎብኘት ምንም የሚከለክለው ነገር ያለ አይመስለኝም እስካሁን ያለኝ መረጃ። ግን ደግሞ ፖሊስ ይሄ የሙያ ጉዳይ ሊሆን ይችላል። የመብት ጥሰት መያዝ የሚፈልጋቸው እና ከሰው ጋር ከተገናኘ ችግር ሊፈጥርብኝ ይችላል ብሎ የሚለው ነገር ካለው ህጉ በሚፈቅደው መሰረት ከህግ ውጭ ሳይሆን ህጉ በሚፈቅደው መሰረት ፖሊሲ ያደረገው ነገር ብናጣራና የጠራ ነገር መረጃ ብንሰጥ ነው እንጂ እስካሁን መረጃ ተከልክሏል እንዳይገናኝ ተደርጓል የሚለው መረጃ ያው ካንተ ከሚሰማ ውጪ ሌላ መረጃ ስለሌለኝ ተጣርቶ ግልጽ ቢሆን የተሻለ ይመስለኛል።
አቶ አብዲ ፍርድ ቤት መቅረባቸው የተነገረ ቢሆንም በጠበቃም እንዳልተወከሉና አለመወያየታቸው ከቤተሰቦቹ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ሆኗል። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ በትዊተር እና በሌሎችም የማህበራዊ መገናኛዎች ላይ @voaamharic ብላችሁ ታገኙናላችሁ። በቀጥታ ስርጭቶቻችንን መከታተል ትችላላችሁ። እንዲሁም ሐሳቦቻችሁንም ልታንሸራሽሩ ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንደምጣለን። ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ በቀጥታ ታገኙናላችሁ። ከዌብሳይታችንም እንዲሁ በቀጥታ ስርጭታችንን መከታተል ትችላላችሁ። ወይም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንደዚሁ ስርጭታችንን በቀጥታ መከታተል፣ በጥራት ማግኘት፣ ሐሳቦቻችሁንም ማንሸራሸር ትችላላችሁ። ከዚህ ከመደበኛው የሶስት ሰዓት ዝግጅታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የምናቀርብላችሁን ስርጭት እንድትከታተሉም እንጋብዛችኋለን።
ኮሮና ቫይረስ ዓለምን የማዳረሱ ነገር ጥያቄው ይመጣ ይሆን ሳይሆን መቼ ነው የሚል ነው ነው የሚሉት የመከላከሉ ዘመቻ ላይ የተሰማሩት ባለሙያዎች። ስለዚህ ራስዎን ነቅተው ይጠብቁ፣ አይረበሹ። እጆችዎን ግን በተከታታይ በሳሙናና በብዙ ውሃ ከመታጠብ አይቦዝኑ። እጆችዎን ይታጠቡ። ውሃና ሳሙና አጠገብዎ የሉም? እጆ ሲቀፉት በአልኮል ያብዙት። በአረቄም ቢሆን በካቲካላም ቢሆን በአካባቢው የሚያስለው ወይም የሚያስነጥስ ሰው አለ? በአንድ ሜትር ያህል ርቀት አይቀርቡት። እርሶም ትኩሳት፣ ሳልና ማስነጠስ ከተሰማዎ አንድም ይመርመሩ፣ አንድም ሌሎችን ከምንም አይነት ጀርም ይጠብቁ። ቤተሰቦን፣ ጓደኞችዎን፣ ማንም በአካባቢው ያለን ሰው ጆሮዎችዎንና ህሊናዎን ያንቁ። የጤና መረጃዎችን ከባለሥልጣናቱና ከታመኑ ምንጮች ብቻ ይከታተሉ፣ ይከተሉ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻኑ ቮይቴክ ዞርኒያክ ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ቆንጅታየ ለዜናው አለች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በርከት ያሉ ዘገባዎችን ገና ሰንቀንላችኋል። የፕሮዲውሰሩ ግብዣ ይቀጥላል። አሁን ሚኪያስ ንጉሴና ማርታ ጌታቸው አቀርለኝ ቆንጆ ከመላበት የፍን
I'm
የማርታ ጌታቸውና ሚኪያስ ንጉሴን አካሌ ነው የሰማችሁት። ለግብዣው ፕሮዲውሰሩን ንጉሱ ታምሬን አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በአሃዱ ራዲዮ 94.3 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። የዘንድሮው የኢትዮጵያ ምርጫ ዲሞክራሲያዊ፣ ነጻና ተአማኒ እንዲሆን ለማገዝ ያስችላል የተባለ ስልጠና በመላ ሀገሪቱ ለመገናኛ ብዙሃን ባለሙያዎች ለመስጠት መዘጋጀቱን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። መለስካቸው አማረ ዝርዝሩን ይዟል።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል መኮንን አማንዳ ጃኮብሰን መርሃ ግብሩን ይፋ ሲያደርጉ እንደተናገሩት በዚህ ዓመት በኢትዮጵያ የሚከናወነው ምርጫ ዴሞክራሲያዊ ይሆን ዘንድ ጋዜጠኞችን እንዲያግዙ የሚያስችሉ ስልጠናዎች ተዘጋጅተዋል። ጋዜጠኞቹ በዚህ የምርጫ ወቅት የሚያሰራጯቸው ዘገባዎች ትክክለኛ፣ ለአንዱ ወይንም ለሌላው ያልወገኑ፣ ሐቅን መሠረት ያደረጉና ሚዛናዊ እንዲሆኑ እነዚህ ሥልጠናዎች ብቃታቸውን ከፍ እንደሚያደርጉላቸው አማንዳ ጃኮብሰን ተስፋቸውን ገልጸዋል። ይህ መርሃ ግብር ሰፋ ያለ ዓላማ ያለው እንደሆነም አብራርተዋል።
These media trainings launched today are part of the US Embassy Public Affairs Section's efforts to improve media.
ይህ ዛሬ ይፋ የተደረገው የመገናኛ ብዙሃን ስልጠና በኢትዮጵያ እየተካሄደ የሚገኘውን አስደናቂ ለውጥ ለመደገፍ የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል ከሚያደርጋቸው ጥረቶች አንዱ ነው። ኢትዮጵያ በፕሬስ ነጻነት ዓለም አቀፍ ደረጃዋን በ2010 ላይ ከነበረው 150ኛ ዝቅተኛ ደረጃ በ2011 ወደ 110ኛ ከፍ በማለቷ ሁላችሁም ኩራት እንደተሰማችሁ ተስፋ እናደርጋለን። ይህ አስደናቂ እርምጃ እንዲቀጥልም ከእናንተ ጋር አብረን ለመስራት ቆርጠናል። የሕዝብ ጉዳዮች ክፍል እስከዛሬ ድረስ መጪውን የኢትዮጵያ ምርጫ ለማገዝ ከ1.3 ሚሊዮን ዶላር በላይ ወጪ አውጥቷል። በዚህም መገናኛ ብዙሃንን፣ የሲቪል ማህበራት ድርጅቶችንና ዩኒቨርሲቲዎችን አሳትፏል። የዛሬው አውደ ጥናት ለነጻ ፍትሃዊና ተአማኒ ምርጫ ያለን ቁርጠኝነት አንድ ምሳሌ ብቻ ነው።
የስልጠናው መርሃ ግብር ይፋ በተደረገበት ስነ ስርዓት ላይ በኢትዮጵያ እየተከናወነ ነው የተባለውን የፖለቲካ ሽግግርና በዚህ ሂደት ላይ የመገናኛ ብዙሃንን ሚና ያብራሩት ዶክተር ሰሚር ዮሱፍ የደህንነት ጥናቶች ተቋም ከፍተኛ ተመራማሪ ናቸው። ዶክተር ሰሚር ባደረጉት ንግግር በመንግስት፣ በተቃዋሚ ፓርቲዎች፣ በሲቪል ማህበረሰቡ ድርጅቶችና በአጠቃላይ በመላው ህዝቡ ዘንድ የሚታዩትን መዋቅራዊ ተግዳሮቶችን ተንትነዋል። እነዚህ ተግዳሮቶች ደግሞ ከምርጫው መቃረብ ጋር ሊኖራቸው የሚችሉትን አንድምታዎችም አመላክተዋል። ይህንን እውነታ በትክክል በመገንዘብ መገናኛ ብዙሃን በዚህ የምርጫ ወቅት ሙያዊ ድርሻቸውን መወጣት እንዳለባቸውም ዶክተር ሰሚር አሳስበዋል።
አንድን ህዝብ ሌላ ህዝብ ላይ ሊያነሳሳ የሚችል፣ ወደ ግጭት ሊያመራ የሚችል፣ ወደ ጥላቻና በቀል ሊያመራ የሚችል ዘገባዎችን በሚመለከት በጣም ጥንቃቄ መውሰድም ይጠበቅባቸዋል የሚዲያ ተቋማት። ስለዚህ ህዝብን ኤምፓወር ማድረግ ማብቃት ትልቅ ነገር ነው። ነገር ግን የበቃው ህዝብ፣ ድምፁ የተሰማለት ህዝብ በመብቃቱ አማካኝነት ህብረተሰብ ከሌላ ህብረተሰብ ጋር፣ ቡድኖች ከቡድኖች ጋር እንዳይጋጩ ከፍተኛ ጥንቃቄ መውሰድን ይጠበቃል ማለት ነው። ስለዚህ እነዚህን ነገሮች ጠቅለል ሳደርግ ሁሉም ነገሮች የሚያርፉት አንድ ጉዳይ ላይ ነው። የሚዲያ ተቋማት ፕሮፌሽናል መሆን አለባቸው። ሙያቸውን የሚያከብሩ፣ ሙያቸውን የሚወዱ፣ ከምንም በላይ ሙያቸውን ጠንቅቀው የሚያውቁ መሆን አለባቸው። እዛ ላይ ተመስርተን የምንሰራው ስራ ለዚች ሀገር ደህንነት ትልቅ ሚና ይጫወታል። ዋነኛው ዓላማችን አንደኛ ለሙያችን ታማኝ መሆን እንደ ሙያ ስናየው፣ ሁለተኛ በሀገራችን ውስጥ ዴሞክራሲያዊ እና ሰላማዊ ሽግግር ተሳክቶ ማየት ስለሆነ የሚዲያ ተቋማት ከዚህ ረገድ ሚናቸውን ጠንቅቀው በተግባር ላይ መዋል አለባቸው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በበኩላቸው በኤምባሲው ሊሰጥ የታሰበው ስልጠና ብዙ ጉድለቶችን ሊሞላ እንደሚችል አስገንዝበዋል። በተለይም ለጋዜጠኞች እንዲህ ያሉ የብቃት ማጎልበቻ ስልጠናዎች ዞሮ ዞሮ በማህበረሰብ ውስጥ የሚታዩ የግንዛቤ ጉድለቶችን ወይንም የተሳሳቱ አመለካከቶችን ለማረም በእጅጉ እንደሚያግዝ ተናግረዋል። መረጃዎችን በተመለከተ ግን ቦርዱ እያደረገ ነው ያሉትን ተቁመዋል።
በእኛ በኩል የመረጃ አክሰስ ወይም ደግሞ መረጃ የሚገኙባቸውን እድሎች ለማስተካከል እየሰራ እንገኛለን። እሱን አጠናክረን ለመቀጠል እንሞክራለን። ብዙ የአቅም ችግሮች ሚዲያ ጋር እንዳሉት እንዳለ የምርጫ አስፈጻሚ ተቋሙም ላይ ቢኖሩም ማለት ነው። በጣም የሚያሳስበን አኪሬት ሪፖርቲንግ በትክክል ሁኔታዎች ሪፖርት መደረጋቸው ለሂደቱ በጣም አስፈላጊ ስለሆነ በተለይ አሁኑ አይነት ትንሽ መደበኛ ምርጫ በተለየ ብዙ የሚጠበቅ ብዙ ሴንሲቲቭ ጉዳዮችን የያዘ ምርጫ ሲሆን አኪሬሲ እና በተቻለ መጠን ኮንፍሊክትን ግጭትንም ደግሞ ከማዕከል ያደረጉ ኢንክሉድ ያደረጉ ሪፖርቲንጎችን ሊኖሩ እንፈልጋለን። በተቻለ መጠን ቦርዱ ከሚዲያ አካላት ጋር ያለውን ግንኙነት ኢንጌጅመንት ለማሻሻል ጥረት እያደረገ ይገኛል። ከዚህ በፊትም የተለያዩ ውይይቶች በተለይ የምናወጣቸው መመሪያዎች ላይ እና ከሚዲያ ጋር ይገናኛሉ ብለን የምናስባቸው ጉዳዮች ላይ እያደረግን ነው። እሱን አጠናክረን እንቀጥላለን። በኢትዮጵያ ብሔራዊ ምርጫ ቦርድ በኩል
በኢትዮጵያ የአሜሪካ ኤምባሲ ይህንን ለወራት ይዘልቃል የተባለ የስልጠና መርሃ ግብር ያዘጋጀው ጆንስ ሆፕኪንስ ከተሰኘው እውቅ ከፍተኛ የትምህርት ተቋም ጋር እንደሆነ ተነግሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተከታዩ ዘገባም በምርጫ ጉዳዮችና እሰጥ አገባ ላይ ያቆየናል። የፓርቲዎች ተወካዮች ለዝግጅት ወደ ተለያዩ ከተሞች ሲሄዱ በሌላ ፓርቲ ደጋፊዎችና በመንግሥት የጸጥታ አካላት ትንኮሳ እየደረሰባቸው መሆኑን በመግለጽ እየከሰሱ ናቸው። እየታወቀ ያለው ደግሞ አንድም በመንግሥትነቱ አንድም ደግሞ በተፎካካሪ ፓርቲነቱ ተጽዕኖ እያሳደረ ነው የሚባለው ገዢው ብልጽግና ፓርቲ ነው። ፓርቲው ግን እንደ መንግሥትም እንደ ፓርቲም ምርጫው ዴሞክራሲያዊ፣ ነጻ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ሁሉ ጋር ተባብሮ ለመስራት እየተጋ መሆኑን ይናገራል። ከምርጫው መቅረብ ጋር እየተሰሙ ያሉ አቤቱታዎችና የመንግሥቱንም ዝግጅት በተመለከተ የተሰናዳ ዝግጅት የመጀመሪያ ክፍል ቀደም ሲል አሰምተናችሁ ነበር። ተከታዩ ክፍል ቀጥሎ ይቀርባል። ጽዮን ግርማ ነች ያሰናዳችው።
ኢህአዴግ ከፈረሰና ብልጽግናና ህወሓት ከተባለ በኋላ የትግራይ ክልል ገዢ ፓርቲ ህወሓት ነው። በክልሉ የሚንቃት ጋር አያይዘው ለሚያሰሟቸው የአፈና አቤቱታዎች ተጠያቂ የሚያደርጉት ህወሓትን ነው። የትግራይ ዴሞክራሲያዊ ፓርቲ ቲዴፓ ሊቀመንበር ዶክተሩን ዝግጅት እንዳያደርግ ህወሓት እንቅፋት እንደሆነባቸው ይናገራሉ።
የህወሓት አመራር ከዚህ ከመሀል ሀገር ሸሽቶ ሄዶ እዛ መሽጎ እኛን እንዳንንቀሳቀስ እያደረገ ነው ያለው። ህዝቡ አማራጭ እንዳያገኝ ለውጥ እንዳያገኝ በሀገሩ ማድረግ ያለበት አስተዋጽኦ ዴሞክራሲያዊ ስርዓት ለመመስረት እና ኑሮውን እንዲሻሻል ለማድረግ የሚያስችለው ሁኔታ እንዳይፈጠር እንቅፋት እየፈጠሩብን ነው ያሉ። ጽህፈት ቤታችን እየዘጉ ነው ያሉ። አባሎቻችን እየደበደቡ እያሰሩ ነው ያለው። ስለዚህ በዚህ ሁኔታ ላይ የሚቻለንን ያህል እያደረግን ነው ያለው።
የትግራይ ክልል የፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ቲዴፓ ትግራይ ውስጥ ቢሮ ሳይኖረው እንዴት አቤቱታ ያቀርባል ሲሉ ይጠይቃሉ።
በትግራይ ጽህፈት ቤትም የለውም። በትግራይም የሚንቀሳቀስ ፓርቲ አይደለም። በወሬ የምንሰማው አዲስ አበባና ጎንደር ነው የሚሰራው። ስለዚህ በምን ሞራልና እውቀት ላይ ተመስርቶ ነው ትግራይን የሚመለከት ፖለቲካ ምህዳሩን ሊናገር የሚችለው? ማለት ዝም ብሎ ስም ለማጥፋት እና ትግራይም ለማንበርከክ የትግራይን ህዝብ ለመግዛት ለማሸነፍ ከሚፈልጉ ኃይሎች ጋር እየተላላኩ የትግራይን ምስልና የትግራይን ያለውን ተጨባጭ ሁኔታ ማጠልሸት ትክክል አይመስለኝም። ይህንን የትግራይም ህዝብ አይልም። እኔ አመራር ስለሆንኩኝ ብቻ ሳይሆን ለማንንም የትግራይ ተወላጅ በዚህ ሰዓት ትግራይ ውስጥ ለሚኖር ሰው ብትጠይቂው ይህንን እውነታ ይነግርሻል። ትግራይ ውስጥ ያለው ሰላም አድላዊ አይደለም። ለአንዱ ሰላም ሰጥቶ ለሌላ የሚከለክል አይደለም። ማንንም የኢትዮጵያ ዜጋ በዚህ ሰዓት የኢትዮጵያ ሰላም በሚመለከት ሰላም የሆነውን ክልል በኤግዛምፕል መጥቀስ የሚችል ከሆነ የትግራይን ሰላም ነው የሚጠቅሰው። ስለዚህ ሰላም ደግሞ ለአንዱ ሰላም ሆኖ ለሌላው ሰላም የማይሆንበት ምንም ምክንያት የለም።
ዶክተር አረጋይ በርሄ በበኩላቸው መቀሌ ጽህፈት ቤት እንዳላቸው ነገር ግን እንቅስቃሴ ለማድረግ እንደተሳናቸው ይናገራሉ።
ጽህፈት ቤት መቀሌ አለን፣ ግን እዛ ልጆች ድንጋይ የሚወረውሩ ልጆች እያስተማሩ የሚገባ የሚወጣ ወደ ጽህፈት ቤቱ እያደናቀፉ እቺ የቀረችው ጽህፈት ቤት እንግዲህ ሌሎች ከተሞችን ለመክፈት ሞክረን ነበር፣ ተዘጋ። አብያዲ ሞክረናል፣ አድዋ ሞክረናል፣ ሑመራ ሞክረናል፣ ሽሬ ሞክረናል። ነገር ግን አዘግተውታል። ይቺ የቀረችው የመቀሌውን ለማስዘጋት ላይታች እያሉ ነው የሚገኙት ያሉ። ስለዚህ ችግሩ ከባድ ነው ለኛ።
በትግራይ ክልል አፈና እንደሚካሄድ በመግለጽ ቅሬታ የሚያነሳው ትዴፓ ብቻ አይደለም። የአረና ትግራይ ለዴሞክራሲና ሉዓላዊነት ፓርቲ ወይም አረናም ጭምር ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለምርጫ ውድድር የሚያስፈልገውን እንቅስቃሴ እንዳናደርግ በህወሓት እንታፈናለን ይላሉ።
ህወሓት በኢትዮጵያ የነበረውን ኃይል አጥቶ ሙሉ ጉልበቱን ትግራይ ላይ ያደረገበት ሲሆን የፖለቲካ ሂደቱ ያው በተለይ በአረና ፓርቲና በአረና አባላት ተደጋጋሚ የማሰር መደብደብ ክስ መስርቶ የምዕራፍ የማሰር ቀናት በማሰር እንዲወጡ እያደረገ ነው እና ከፍተኛ ጫና እያደረገ ነው። የህወሓት ጫና ደግሞ እንዲሁ በከፍተኛ ሁኔታ እየጨመረ ነው ያለው።
አቶ አማኑኤል አሰፋ ህወሓት እንኳን አረናን ሊያፍን ቀርቶ አብሮ ለመስራት ጥረት ሲያደርግ እንደነበር ይናገራሉ።
አረናን ቢሆን ጥሩ የሆነ ግንኙነት ከህወሓትም ከመንግስትም ጋር አብረን ለመስራት ምርጫም እየመጣ ስለሆነ በዚህ መልኩ ለመስራት የሚያስችለንን እድል ለመፍጠር 13ኛው የህወሓት ጉባኤ ላይ እንዲሳተፉ ከዛም በኋላ አብረን ለመስራት እንድንችል እንቅስቃሴ ጀምረን ነበር። ሆኖም ግን የትግራይ ውስጥ ያለው ድል ተጠቅመው አብረን እየሰራን ችግሮችም ካሉ አብረን እየተወያየን ለመፍታት የሚያስችለንን እድል ዘግተው አዲስ አበባ ነው የሚመላለሱት። ከሌሎች ኃይሎች ጋር ነው የሚነጋገሩት በተለያዩ ሚዲያዎች። በቃ የህወሓት በሁሉም ቦታ በሁሉም መጥፎ የሆነ ነገሮች እንደገባ ትግራይ ውስጥ ሰላም የለም አንንቀሳቀስም ብቻ ሳይሆን ሌሎች ክልሎችም ውስጥ ያለ ያውሳውን ያለው አዲስ አስተሳሰብ የሶስተኛ ወገን አስተሳሰብ እነሱ ሲያንጸባረቁት እነሱ ሲያስተጋቡት ነው የሚታዩት እና ይህ በጣም ትክክል ያልሆነ ነገር ነው። የትም ማለት በኢትዮጵያ ውስጥ ለማንኛውም ችግር ሊኖር ይችላል። ችግርም ካለ አብረን ችግሩን ለመፍታት የሚያስችለን እድል አለ። የፖለቲካ ፓርቲዎች ከህዝብ ጋር ላለመገናኘት ከደጋፊዎቻቸው ጋር ከአባሎቻቸው ጋር ላለመገናኘት የሚዳግስ ከቁጥጥር ውጭ የሆነ ነገር እንደሌለ ግን እኔ አመራር ስለሆንኩኝ ወይም የህወሓት አባል ስለሆንኩኝ የምለው ሳይሆን እውነታው ያለ ትክክል አይደለም።
የአረናው አምዶም ህወሓት መቼም ቢሆን ስህተቱን አምኖ አያውቅም ይላሉ። ስርዓቱ ማሳደድና ድብደባ የሚፈጸመው በአረና አባሎች ላይ ብቻ ሳይሆን ፓርቲውን በሚደግፉ መደበኛ ሰዎች ላይ ጭምር ነውም ሲሉ ይከሳሉ። ዶክተር አረጋይ በርሄ በበኩላቸው ትግራይ ክልል ውስጥ ባለው ሁኔታ እንደ ልብ ተንቀሳቅሶ ምርጫ ለማድረግ የሚያስችል ሁኔታ የለም ባይ ናቸው።
በጣም አስቸጋሪ ሁኔታ ነው ያለው። በዚህ ሁኔታ ምርጫ ላይ ለመሳተፍ አይቻልም። ምርጫ ማለት እኮ ሰው ህዝቡ የትኛው ፖሊሲ የእርሻ ፖሊሲ፣ ኢኮኖሚ ፖሊሲ፣ በአጠቃላይ የፖለቲካ ፖሊሲ ምንድን ነው፣ የማህበራዊ ፖሊሲ ማወቅ አለበት እንዲመርስ ማለት ነው። ይሄ ይሻለኛል፣ ይሄ ይጠቅመኛል ለማለት ግን ይህን እንዳይሆን ህወሓትና የትግራይ ህዝብ አንድ ነው እያሉ ዝም ብሎ የሌለ ትርክ እየተረኩ ህዝቡን በፍራቻ ተጠምዶ እንዲኖር ጠላት መጣብህ ተከባሃል ምናምን እያሉ እንደዚህ የመሳሰለ ፍሪ አስጨናቂ ፕሮፓጋንዳ እያደረጉ ህዝቡ የሚፈልገውን ከዚህ ካለበት መከራ እንዳይወጣ እያደረጉት ነው ያሉ። ስለዚህ በዚህ አኳኋን ምርጫ ለማካሄድ በጣም በጣም አስቸጋሪ ነው። ከሁሉም አካባቢዎች ከሁሉም ክልሎች በባሰ ሁኔታ ምርጫ እንዳይካሄድ እየተደረገ ያለው ትግራይ ውስጥ ነው።
አቶ አማኑኤል አሰፋ ይህ ሆን ተብሎ ትግራይ ክልል ውስጥ ሰላም የለም ለማስባል የተፈጠረ አጀንዳ ነው በማለት በመከራከሪያነት ምክንያት ያቀርባሉ።
የብልጽግና ፓርቲ ምርጫ ለማድረግ ምንም ፍላጎት የለውም። እነዚህ አካላት ደግሞ ትዴፓም ሆነ አረና ከብልጽግና ፓርቲ ጋር በጣም ተቀራርበው እየሰሩ ነው ያሉት። ስለዚህ ምርጫ ለማስቀረት የሚያስችለውን ምክንያት ለመደርደር የትም ቦታ ሰላም የለም የሚለው ምክንያት ጀስቲፋይድ ለማድረግ የሚመጣ ነገር ነው። ትግራይም ቢሆን ሰላም የለም፣ ከፈለጋችሁ እነ ትዴፓና አረናን መስማት ትችላላችሁ የሚለውን ነገር ለማድረግ ነው። እና ይሄ በጣም ትክክል አይደለም፣ ለኢትዮጵያም አይጠቅማትም።
የብልጽግናው አቶ አወሉ አብዱ ደግሞ በፓርቲያቸውም ሆነ በመንግስት በኩል ምርጫውን ስለማራዘም የተነሳ አጀንዳም እንደሌለ በመግለጽ የምርጫው ቀነ ቀጠሮ ተቆርጠዋል ይላሉ።
ምርጫው በተቀመጠው የጊዜ ሰሌዳ መሰረት እንዲካሄድ ኦልሬዲ ቀነ ገደብ ተቆርጦለታል። በቀነ ገደቡ መሰረት የሚሰሩ ስራዎች አሉ። በተቀመጠው የጊዜ ሰሌዳ መሰረት ሁሉም ቅስቀሳ ያደርጋል።
የኢትዮጵያ መንግስት ምርጫውን ዴሞክራሲያዊ፣ ነጻ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ጋር ሁሉ ተባብሮ ለመስራት እየተጋ መሆኑን በጠቅላይ ሚኒስትር አብይ አህመድ አማካኝነት ከአንድ ዓመት ተኩል በፊት በሕዝብ ተወካዮች ምክር ቤት አስረግጦ የገባውን ቃል የአገሪቱ ፕሬዝዳንት ሳህለ ወርቅ ዘውዴም በዘንድሮ ዓመት የምክር ቤቱ መክፈቻ ላይ ደግመውታል።
የምናካሂደው ምርጫ በተቻለ መጠን ባለፉት ምርጫዎች ያጋጠሙንን ግድፈቶች በሚያርም መልክ እንዲከናወን ነጻና ዲሞክራሲ ሆኖ ተአማኒና ተቀባይነት ያለው እንዲሆን በፖለቲካ ልህቃንና የመልአተ ህዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል።
መንግስት መጪውን አገራዊ ምርጫ የዲሞክራሲ ማሻገሪያ መንገድ ለማድረግ ጠንክሮ እየሰራ መሆኑን ደጋግሞ ቢናገርም የተፎካካሪ ፓርቲዎቹ የቅድመ ምርጫ ቤቱታዎችና ቅሬታዎች አላቆሙም። የኛም ዘገባ አላበቃም። ሁሉም መፍቴ ነው ያሉትን ሐሳብ ሰንዝረዋል። አንዳንዶች በነጠላ ለሚሰነዘርባቸው ቅሬታም ምላሽ ሰጥተዋል። ሌሎች ባለሙያዎች ደግሞ በመንግስት በኩል እስካሁን ተደረጉ የተባሉ ማሻሻያዎችንና ቀሪ ናቸው ያሏቸውንም ሐሳብ አካፍለዋል። በተከታታይ ዘገባችን የምርጫውን ሂደት እየተከታተልን እናስደምጣችኋለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ ዘገባ እናልፋለን። ለኢትዮጵያ ቱሪዝም ኢንዱስትሪ ተጨማሪ አቅም ይሰጣል የተባለ ወደ ታሪካዊቱ ግሸን ደብረ ከርቤ ማርያም አምባ የሚወስደው ጠመዝማዛ መንገድ ከ1 ቢሊዮን 300 ሚሊዮን ብር በላይ ወጥቶበት ሊሰራ ነው። ዝርዝሩን መስፍን አራጌ ይዟል።
ይህ ከ1.3 ቢሊዮን ብር በላይ ይፈጃል የተባለውና ከደላንተ መገንጠያ እስከ ግሸን አምባ የሚዘልቀው 17 ኪሎ ሜትር ጠመዝማዛና ዙሪያው በገደል የተከበበው መንገድ ግንባታው ሲጀመር በሁለት ዓመት ከስድስት ወር ውስጥ ይጠናቀቃል ተብሏል። ስራው ሲጀምርም የገዳሙ ዓመታዊ በዓል በሚከበርበት ወቅት ይፈጠር የነበረውን የመንገድ መጨናነቅ ይቀንሳል ተብሏል። በደቡብ ወሎ ዞን ውስጥ አምባሰል ወረዳን ጨምሮ ከ85 በላይ ሰው ሰራሽና የተፈጥሮ መስህብ ቦታዎች እንዳሉት ይነገራል። ነገር ግን በዞኑ ባለው የመሰረተ ልማት እጥረት የተነሳ የቱሪዝም ዘርፉን ማሳደግ ሳይቻል መቅረቱ በአካባቢው ነዋሪዎች በቁጭት ሲነሳ ቆይቷል። በዞኑ ባህልና ቱሪዝም መምሪያ የቅርስ ምዝገባ ባለሙያ ብርሃኑ ደመቀ ግንባታው ሲጠናቀቅም በአምባሰል ወረዳ የሚገኘውና የአድዋ ጦር መነሻ ምክንያት የሆነው የውጫሌ ውል የተፈረመበት የይስማ ንጉሥ አካባቢን ጨምሮ ሌሎች ቦታዎች የቱሪዝም ገቢ ማምጣት ይችላሉ የሚል ተስፋ እንዳላቸው ተናግረዋል።
በጣም በርካታ የቱሪስት መዳረሻ የሚሆኑ መስህቦች ያሉበት ዞን ነው። እነዚህ መስህቦች ዞኑን ብቻ ሳይሆን ለክልሉም ብሎም ለሀገር ከፍተኛ ጠቀሜታ ሊያስገኙ የሚችሉ ቦታዎች ናቸው። ነገር ግን እነዚህ ቦታዎች በአግባቡ መልማት ባለመቻላቸው ዞናችንም ክልሉም ብሎም እንደ ሀገር ማህበረሰቡ መጠቀም ያለበትን ጠቀሜታ እያገኘ አይደለም። ለዚህ ደግሞ ዋናው መሰረታዊ ችግሩ ምንድነው? የመንገድ ችግር ነው። ከዛ አኳያ ግሸን ላይ የተፈቀደው መንገድ የቱሪስቶችን እንቅስቃሴ የተሻለ ያደርገዋል። እዛ አካባቢ ላይ ከፍተኛ የሆነ የህዝብ ቁጥር እንደሚመጣ ይገመታልና በተለይ መንገዱ ሲሰራ፣ ስለዚህ የኢኮኖሚ እንቅስቃሴውም የህብረተሰብ ተጠቃሚነትም በከፍተኛ ሁኔታ እንደሚጨምር እምናለና በተለይ አምባሰል አካባቢ በጣም በርካታ የቱሪዝም ሀብቶች አሉ። በርካታ ባለ ሀብቶች ወደ ቦታው እየመጡ ይስማ ንጉስም የለማ ሙዚየም እየተገነባ ያለበት አግባብ አለ። ታሪካዊ ቦታ ነው። ለአድዋ ጦርነት መነሻና ለዛም ድል ያበቃ ቦታ ነውና ያንን መሰረት ተደርጎ በጣም ታሪካዊ ቦታ ስለሆነ ክልሉ ከ25 ሚሊዮን ብር በላይ በጀት በጅቶ የሙዚየምና የካፍቴሪያ ስራዎችን እያስገነባ ነው ያለው። ሌሎችን ከዚህ ጋር ተያይዞ ለቱሪስቱ አገልግሎት ይሰጣሉ ተብሎ የሚታሰቡ ሎጂ፣ የሆቴል፣ ሌሎች ኢንቨስትመንቶች ባለሀብቱ ይገባልና ስራ ይሰራል ተብሎ የሚታሰበው
የቀድሞው የክልሉ ርዕሰ መስተዳደር ገዱ አንዳርጋቸውን ጨምሮ ፕሮጀክቱ እውን እንዲሆን አስተዋጽኦ ላበረከቱ አመራሮችና ግለሰቦች ምስጋናቸውን የገለጹት ደግሞ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የደቡብ ወሎ ሀገረ ስብከት ስራ አስኪያጅ ሊቀ ምእምራን ብርሃነ ህይወት እውነቱ ናቸው።
17 ኪሎ ሜትር ናት፣ ግን አስቸጋሪ እናቶች ከሩቅ አገር መጥተው የሚንገላቱበት ትልቅ አቀበት፣ መኪና ዝም ብሎ በቃ በመፍራትም አቅም በማጣትም የሚቆምበት አስቸጋሪ መንገድ ነው። ጊዜው ደርሶ እግዚአብሔር ፈቅዶ ግን ይህ መንገድ በጀት ተበጅቶለታል። ይሄ የአካባቢውን ገጽታ የሚለውጥ ትልቅ ሀብት ነው እግዚአብሔር ያደለንና የሰጠን። በተለይም በደቡብ ወሎ አካባቢ ለሚገኘው ህዝብ በጠቅላላ ማለት ነው የቱሪስት ፍሰት ሙስሊም ክርስቲያናዊ ነው፣ ሁሉንም ነው የሚጠቅመው እና እንኳን ደስ አላችሁ ለማለት እወዳለሁ። ለዘመናት ስንጮህበት የኖረ እውነት ለመናገር ይህንን ለፈቀደልን መንግስታችንም ምስጋናችን የላቀ ነው።
የኮንስትራክሽን ስራዎች ኮርፖሬሽን የመንገድ ስራ ፕሮጀክቱ ከ1.3 ቢሊዮን ብር በላይ ወጪ እንደሚደረግበት በድረገጹ ላይ አስፍሯል። በግንባታውም ከ16 ኪሎ ሜትር በላይ ዋና መንገድ ከዋናው መንገድ የሚገነጠል አገናኝ መንገዶችን ለመስራት እቅድ መያዙን ጨምሮ ገልጿል። በተጨማሪም 131,000 ካሬ ስፋት ያላቸው 4 የመኪና ማቆሚያዎችን ለመገንባት የሚያስችል እቅድ መውጣቱ ተዘርዝሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ተከታዩ ዘገባ ወደ ኮቪድ-19 የምጣኔ ሀብት ጫና ይወስደናል። ከ92,000 በላይ ሰው በዓለም ዙሪያ የታመመበትና ከ3,100 በላይ ሰው የሞተበት ኮሮና ቫይረስ ወረርሽኝ በዓለም ገበያዎች ላይ እጅግ የበረታ አሉታዊ ጫና እያሳደረ ነው። ሊደርስ ይችላል ተብሎ የተፈራውን የምጣኔ ሀብት ውድቀት ለማስወገድ ያስችላሉ ያሏቸውን እርምጃዎች ዩናይትድ ስቴትስ እና ሌሎችም ሀገሮች እየወሰዱ ናቸው። ማርያማ ዲያሎ ያጠናቀረችው ዘገባ ዝርዝሩን ይዟል። አዳነች ፍሳዬ ታቀርበዋለች።
የኮሮና ቫይረስ መዛመት በዓለም ዙሪያ የገበያ ያለመረጋጋት ሁኔታ እየፈጠረ ነው። የዩናይትድ ስቴትስ ፌዴራል ማዕከላዊ ባንክ ኮሮና ቫይረስ በኢኮኖሚ ላይ ሊያደርስ የሚችለውን ጫና ለመከላከል የወለድ መጠን ቀንሷል። የፌዴራል ማዕከላዊ ባንክ ሊቀመንበር ጆሮም ፓውል ያብራራሉ።
We do recognize that a rate cut will not reduce the rate of infection. It won't fix a broken supply chain.
የወለድ መጠን መቀነስ የበሽታውን መጠን እንደማይቀንስ እንገነዘባለን። የተቋረጠውን የአቅርቦት ሰንሰለት አያስተካክልም። ይህንን እንረዳለን። የሚያስፈልገው መልስ ሁሉ ያለንም አይመስለኝም።
ከ18 ዓመታት በፊት በዓለም ደረጃ የገንዘብ ቀውስ ከደረሰ ወዲህ የኢኮኖሚ ድቀት እንዳይደርስ ለመከላከል ሲባል የወለድ መጠን ሲቀነስ ለመጀመሪያ ጊዜ ነው። ቺካጎ በሚገኘው ላዮላ ዩኒቨርሲቲ የሚሰሩት ሴት ግሪን ኮሮና ቫይረስ አንዳንድ ኢንዱስትሪዎችን እየጎዳ ነው ይላሉ።
ኮሮና ቫይረስ is wreaking havoc on the trade show industry. We're seeing cancellations of these shows across the globe.
ኮሮና ቫይረስ በንግድ ትርኢት ኢንዱስትሪ ላይ ትርምስ እየፈጠረ ነው። የንግድ ትርኢቶቹ በዓለም ደረጃ እየተሰረዙ ናቸው። ይህም በንግድ ላይ በሁለት መንገድ ከባድ ጉዳት ማድረሱ አይቀርም። የጉብኝትና የጉዞን ኢንዱስትሪ ይጎዳል።
ዓለም አቀፍ የቤት እቃዎች ማህበር በያዝነው ወር ቺካጎ ሊያቀርቡ የነበረውን ትርኢት ሰርዟል። ይኸው ትርኢት ከ130 ሀገሮች የተውጣጡ ከ50,000 በላይ ተሳታፊዎች እንደሚገኙበት ተገምቶ ነበር ይላሉ የዓለም አቀፍ የቤት እቃዎች ማህበር ተወካይ ሊና ሳላማ።
A lot of people were on the fence about whether or not they felt comfortable traveling or
ብዙ ሰዎች በአሁኑ ወቅት ጉዞ በማድረጉ ጉዳይ ላይ ሲጠራጠሩ ቆይተዋል ወይም ደግሞ ከዓለም ዙሪያ የተሰባሰቡ ሰዎች በሚገኙበት ትርኢት ላይ መሳተፉ ጥሩ ይሆናልን በሚል መጠራጠራቸው አይቀርም።
የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ የሀገሪቱ ኢኮኖሚን ከጉዳት ለመጠበቅ ቃል ገብተዋል።
There will be many challenges if children in lower grades of elementary school have to stay home.
coronavirus በጃፓን ኢኮኖሚ ላይ ከባድ ጉዳት እንዳያደርስ ለመከላከል ስንል እንዳስፈላጊነቱ እርምጃዎችን እንወስዳለን።
ጠቅላይ ሚኒስትር አቤ ትምህርት ቤቶች እንዲዘጉም አድርገዋል። ተማሪዎች ቢያንስ እስከ መጪው ወር የመጀመሪያ ሳምንት ድረስ ትምህርት ቤት አይሄዱም ማለት ነው። ብዙ ተግዳሮቶች ይኖራሉ ብለዋል።
ብዙ ተግዳሮቶች ይኖራሉ። የአንደኛ ደረጃ ተማሪዎች ትምህርት ቤት የማይሄዱ ከሆነ እቤት ይቀመጣሉ ማለት ነው። በዛ ምክንያት እናቶችና አባቶች ከስራ ለመቅረት ይገደዳሉ።
በሌላ በኩል ደግሞ ዓለም አቀፍ የኦሊምፒክ ኮሚቴ ቶኪዮ ላይ የተሳካ የበጋ ጨዋታዎች ውድድር ለማካሄድ ዝግጅት መቀጠሉን ትላንት ተናግሯል።
አመሰግናለሁ አዳነች። ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ መልካም ቆይታ ነው።